through the Bible, Amharic program number 431, November 24, 2005, Thursday evening. ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከኒውስ ካርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ክብራን አድማጮች እንደምን ሰነበታችሁ? እግዚአብሔር አምላካችን እናንተንም ባላችሁበት እኛንም በዚህ ያለፉትን ቀናት ሁሉ ጠብቆን እንደገና ደግሞ በዚህች በተወደደች ሰዓት በርሱ ዙፋን ፊት እንድንገናኝ ፈቅዷል። እግዚአብሔር ይክበር ይመስገን። እግዚአብሔር አባታችን ለኛ የሚረባንን ነገር ሁሉ አለው። እንደዚሁም ደግሞ ለስጋችንም ለነፍሳችንም ይጠነቀቃል። ከቁጥር አያጎለንም። ቀናትን አሳልፎ እንደገና ደግሞ በዚህች ሰዓት ከቤተሰቦቻችን ከቁጥር አያጎለን። እግዚአብሔር ነው ከቃሉ ማድ እንድንካፈል ይህንን እድል ሰጥቶናል። ወገኖቼ ይህንን እድል ያላገኙ ብዙዎች አሉ። በመቅበዝበዝ የሚኖሩ ህይወታቸው በጥያቄ የተሞላ ብዙ ወገኖች አሉ። በሰይጣንና በዲያብሎስ ስራት ስቁጭ ብለው ህይወታቸውን ሁሉ የመከራ እንጀራ የሚበሉ ብዙዎች አሉ። እግዚአብሔር አምላክ ርህሩህ ነው። የምህረት እጁን ይዘረጋላቸዋል። ለነዚህም ወገኖች ደግሞ ዛሬ እነሆ የመዳን ቀን ይሄ ነው ይላል እንናገራለን እንመሰክራለን። እግዚአብሔር ደግሞ ባላችሁበት ጸጋውን አብዝቶ ለርሱ በጎ ወታደሮች እንድትሆኑ እግዚአብሔር ቅባቱን ከጸባዖቱ ይልክላችኋልና ታምናችሁ ቅረቡ። እንደ ተለመደው ዛሬም የሁለተኛ ነገስት መጽሐፍ ጥናታችንን እንቀጥላለን። እስቲ በማስቀደም ይህንን ዝማሬን ጋብዛችሁ ለዝማሪው እግዚአብሔር የተመሰገነ ይሁን። በዚህ ዝማሬ ያገለገለው ወንድማችን ሽዋዬ ዳምጤን ባለበት ስፍራ እግዚአብሔር በኑሮውና በአገልግሎቱ ይባርከው። እንግዲህ ወገኖች እስቲ አሁን ደግሞ በጌታ ፊት ሆነን ቃሉን እግዚአብሔር ይባርክልን ዘንድ እንጸልይ። እግዚአብሔር አባታችንና አምላካችን ሆይ እነሆ ደግሞ ያለፉትን ቀናት ሁሉ እግሮቻችን በረገጡበት ስፍራ ጠብቀናል። እንደገና ደግሞ በእድሜያችን ላይ ይቺን ሰዓትና ይቺን ቀን ጨምረ እግዚአብሔር ሆይ ቅዱሱን ስምህንና ዘላለማዊውን ስምህን እንድንጠራ ይህንን እድል ስለሰጠህን ክብር ተመስገን። መድኃኒታችን ሆይ ይቺን ቀን ጌታዬ ሆይ ያላዩ እየናፈቁም ደሞ በዚያው ያሸለቡ ብዙዎች አሉ። በመከራ ውስጥ ሆነው እግዚአብሔር አምላኬ ማን ይታደገናል ማንስ ከዚህ ያወጣናል የሚሉ መውጫ ቀዳዳ የሚፈልጉ ብዙዎች አሉ። አምላኬና መዳኒቴ ሆይ ይታላቁና ቅዱስ ቃል ወደ እነርሱ ደግሞ እግዚአብሔር ሆይ እንዲፈታቸው ከሰንሰለታቸው ከስራታቸውም ደግሞ እግዚአብሔር ሆይ እንዲያላቅቃቸው እንለምናለን። አቤቱ ጌታችን ሆይ እኛም ባገኘህበት ፍቅር እነሱንም ደግሞ እንድትገናኛቸው እንለምናለን። በዚህች ቀን ደግሞ ቅዱሱን ቃልህን ስንማርሳለ አንተ በመንፈስ ቅዱስ እኛን እንድትባርከን እንለምናለን። አቤቱ ጌታ ሆይ እውነትን ለማወቅ ሽተው እውነት ምን እንደሆነ ለማወቅ ጓግተው በጥያቄም ታስረው እግዚአብሔር አምላኬ ሕይወታቸው በሙሉ በጥያቄ የተሞላ ብዙ ሰዎች አሉና እነዚህንም ደግሞ እግዚአብሔር ሆይ እንደ ጥያቄያቸው መጠን እንደ መሻታቸው መጠን እንደ ፍላጎታቸው መጠን እንድትገናኛቸው እንለምናለን። የሚኖርንን ጊዜ ባርክልን። እኛንም ቤተሰቦቻችንንም ጎረቤቶቻችንንም አየሩንም ሁሉ እግዚአብሔር ሆይ ባርክ። ስለያውና ስለዘላለማዊ ስምህ ስትል ይህንን ስማን። አሜን። አድማጮች ባለፈው ክፍለ ጊዜ ጥናታችን ኤልሳ ጥጋብ ይሆናል ብሎ የተነበየው ትንቢት መፈጸሙንና እንዲሁም ደግሞ ከምዕራፍ 8 ኤልሳ ስለ ረሃብ የተነበየውና ያዛኤልን አመጽ የተነበየው ትንቢት መፈጸሙን ወይም ደግሞ መከናወኑን በስፋት መመልከታችን ይታወሳል። በዛሬው ምሽት ክፍለ ጊዜ ጥናታችን ደግሞ ከምዕራፍ 9 ኢዩ በእስራኤል ላይ ንጉስ ይሆን ዘንድ ተቀባ በሚል ርዕስ ጀምረን አንዳንድ አበይት ጉዳዮችን እስከ ምዕራፍ 10 መጨረሻ አብረን እንመለከታለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ሁለተኛ ነገስት ምዕራፍ 9 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። ሁለተኛ ነገስት ምዕራፍ 9 ከቁጥር 1 እስከ 4 ያለውን ስፍራ ተመልከቱ። ዛሬው የመጀመሪያው ርዕሳችን ቀደም ብዬ እንደተናገርኩት ኢዩ በእስራኤል ላይ ንጉስ ይሆን ዘንድ ተቀባ የሚል ነው። ወደዚህ ምዕራፍ ከመአለፋችን በፊት በአይምሮአችን ልንይዘው የሚገባን ነገር ቢኖር የይሁዳ ንጉስ የሆነው አካዚያስ ከሶራውያን ጋር ባደረገው ጦርነት የቆሰለውንና በእስራኤል በመታከም ላይ የሚገኘውን ኢዮራምን ለመጎብኘት ወደ እስራኤል እንደሄደ ነው የሚታወቀው። እስቲ እናንብበው። ነቢዩ ኤልሳ ከነቢያት ልጆች አንዱን ጠርቶ እንዲያለው ወገብህን ታጥቀ ይህን የዘይት ማሰሮ በእጅ ያዝ ወደ ሬማት ዘገለዓድ ሂድ። በዚያም በደረስክ ጊዜ የናሜሲን ልጅ የዮሳፍጥን ልጅ ኢዩን ታገኛለህ። ገብተህም ከወንድሞቹ መካከል አስነሳው ወደ ጓዳም አግባው። የዘይቱንም ማሰሮ ይዘህ በራሱ ላይ አፍስሰውና እግዚአብሔር እንዲህ ይላል በእስራኤል ላይ ንጉሥ ትሆን ዘንድ ቀባው በለው። በሩንም ከፍተህ ሽሽ አትዘግይም። እንዲሁም ጎልማሳው ነቢይ ወደ ሬማት ዘገለዓድ ሄደ ይላል። ወጣቱ ነቢይ ከዚህ ክፍል እንደምንመለከተው ኤልሳ አድርግ ብሎ ያዘዘውን አደረገ። ኤልሳ በሚያደርገው ነገር ሁሉ መታየትን የሚፈልግ አይነት ሰው እንዳይደለ ከዚህ መረዳት ይቻላል። እናንተ ስታስቡት ይህንን ሰው ለንጉስነት መቀባት የነበረበት ራሱ ነው፣ ሌላ ሰው መልአክ አልነበረበትም ብላችሁ ነው የምታስቡት። እንደምታስታውሱት ሳሙኤል ሳውልን ለንጉስነት ቀብቶት ነበር። ቀጥሎም ወደ ሴ በመምጣት ዳዊትን ቀባው። በተለምዶ ንጉስ አድርጎ መቀባት ያለበት ኤልሳ ነው ትላላችሁ። ነገር ግን እርሱ አላደረገው። ኢዩን ለንግስና ይቀባው ዘንድ የላከው ወጣቱን ነቢይ ነው። ይህንንም ያደረገው በግልና በሚስጥር ነው። ይህንን ወጣት ነቢይ የላከበትም ምክንያት ለዚህ ይሆናል። ማንንም ደግሞ የዚህን የተላከውን የወጣት ነቢይ ፍላጎት ላይረዳ ይችላል። ስለዚህም ኢዩ ንጉሥ ሆኖ ተቀባ። ይህ ሰው ደም ለማፍሰስ የሚቸኩል የማይረባ ሰው እንደሆነ የመጽሐፍን ገጾች በገለጻችሁ ቁጥር ታገኛላችሁ። ይህም ቢሆን በብዙ አክብሮት የእግዚአብሔርን ፈቃድ አድርጓል። እግዚአብሔርም ከአካብ ቤት እያንዳንዱ ወንድሉ እንደሚቆርጥና በእስራኤልም ማንም እንደማይገኝ ተናገረ። ቁጥር 9ና 10ን ተመልከቱ። ኤልዛቤል ወዳጆቼ ከኃጢአቷ የተነሳ ከእግዚአብሔር ፍርድ አታመልጥም። የአካብንም ቤት እንደ ናባጥ ልጅ እንደ ዮርባምም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርጋለሁ። ኤልዛቤልንም በእስራኤል እርሻ ውሾች ይበሏታል፣ የሚቀብራትም አታገኝም፣ በሩንም ከፍቶ ሸሸ ይላል። እስቲ ያለፍ ብላችሁ ደግሞ ከሁለተኛ ነገሥት ምዕራፍ 9 ከቁጥር 11 እስከ 13 ያለውን ስፍራ ተመልከቱ። በዚህ ክፍል መሰረት ኢዩ ለንግስና እንደ ተቀባ በታወቀ ጊዜ ሁሉንም እንዲበረግጉና እንዲሸሹ ያደርጋቸዋል። መለከቱን በመንፋት ኢዩ ነክሷል አሉ። ልብ በሉ፣ ኢዮራም ታሞ በእስራኤል ነው ያለው። አካዚያዝም ሊጠይቀው ሄዶ እዚያው ነው የሚገኘው። አሁን በእስራኤል ምን ይፈጸም ይሆን? እስቲ ኢዩ ኢዮራምን ስለ መግደሉ የሚያወሳውን ክፍል ቀጥለን እንመልከት። አሁን ወዳጆቼ ኢዮራም ከእስራኤል እየተመለሰ ነው። እግዚአብሔርም ከዙፋኑ ላይ እንዳወረደውና በእስራኤል ላይ ኢዩን ንጉሥ አድርጎ እንደ ሾመው አላወቀም። ኢዮራምና አካዚያዝ የይሁዳ ንጉሥ እዚያው ለጉብኝት እንዳለ ፈረሰኞች ወደ እነርሱ እየገሰገሱ እየመጡ ነው። ኢዮራምም በሰረገላ ወደ እርሱ እየገሰገሰ ወደሚመጡት ሰላም ነው ወይ ብለው እንዲጠይቋቸው መልእክተኞች ላከ። መልካም ወይስ ክፉ ወሬ ነው ይዛችሁ የመጣችሁት ብሎ መልእክተኛው ቢጠይቃቸው መልስ ከመስጠት ይልቅ ኢዩ ከኋላው እንዲከተለው አዘዘው። አሁን ሁለተኛው መልእክተኛ ለኢዮራም ሲነግረው እንመለከታለን። እስቲ ቁጥር 1 ተመልከቱ። ሰላዩም ደረሰባቸው፣ ነገር ግን አልተመለሰም፣ በችኮላ ይሄዳልና አካሄዱ እንደ ናሜሲ ልጅ እንደ ኢዩ አካሄድ ነው ብሎ ነገረው። ኢዩን እንዲገናኝ የተላከው መልእክተኛ ወደ ኋላ ወደ ንጉሡ አልተመለሰም፣ ምክንያቱም ኢዩ ንጉሡን ሊያስወግድ እየመጣ ነውና። ስለዚህም ኢዮራምና አካዚያስ ኢዩን ለመገናኘት መጋለብ ጀመሩ። እስቲ ቀጣዩን ታሪክ ደግሞ ከቁጥር 22 እንመልከት። ኢዮራምም ኢዩን ባየ ጊዜ ኢዩ ሆይ ሰላም ነውን? አለ። እርሱም የናት የኤልዛቤል ግልሙትናና መተቷ ሲበዛ ምን ሰላም አለ ብሎ መለሰ። የሚገርም ቃል ነው። በግልጽ እንደሚታየው ለዚህች ልዕልትና ታማኝነት የጎደለው ቃል እንደ ተናገረ እንገነዘባለን። ኢዮራም ወዲያውኑ ኢዩ አመፅን እየመራ እንደሆነ ተገነዘበ። ኢዮራምም መልሶ ነዳና ሸሸ። አካዚያዝንም አካዚያስ ሆይ አመፅ ነው አለው። ኢዩም በእጁ ቀስትን ለጠጠ፣ ኢዮራምንም በጫንቃው መካከል ወጋው፣ ፍላጻውን በልቡ አለፈ፣ ወደ ሰረገላውም ውስጥ ወደቀ ይላል። ቁጥር 23 እና 4ን ይመለከቷል። ኢዮራም ወገኖቼ ሊሸሽ በመኮረ ጊዜ ኢዩ ቀስቱን ለጥጦ ወረወረበት፣ ቀስቱም በጫንቃው በኩል አልፎ ልቡን ወጋው። ኢዩ አካዚያዝን ገደለው። ኢዩ ወደ እስራኤል ኢዮራምን ለማስወገድ መጣ። አካዚያዝ ደግሞ ያው እንዳየነው ኢዮራምን እየጎበኘ ነበር። በነገራችን ላይ መጥፎ ጓደኝነትን ከአካብ ቤት ጋር ነበር ያደረገው። አካዚያዝ በማይሆን ጊዜ እማይሆን ቦታ ተገኘ። እስቲ ቁጥር 7 ላንብብላችሁ። የይሁዳም ንጉሥ አካዚያዝ ያንን ባየ ጊዜ በአትክልት ቤት መንገድ ሸሸ። ኢዩም ይህን ደግሞ በሰረገላው ላይ ውጉት እያለ ተከተለው። በይብላም አቅራቢያ ባለችው በጉር አቀበት ላይ ወጉት የሚልን ቃል ከዚህ ስፍራ እናገኛለን። የኢዩ ተከታዮች አካዚያዝን አሳደው እስኪሞት ድረስ ወጉት። ባሪያዎቹም በሰረገላው ጭነው ወደ ኢየሩሳሌም ወሰዱት። በዳዊትም ከተማ በመቃብሩ ከአባቶቹ ጋር ቀበሩት የሚልን ቃል ደግሞ በቁጥር 8 ላይ እንመለከታለን። እስቲ ያለፍ ብለን ኢዩ ኤልዛቤልን እንዴት እንደገደላት ከቁጥር 30 እናንብብ። ኢዩም ወደ እስራኤል መጣ። ኤልዛቤልን በሰማች ጊዜ ዓይኗን ተኳለች፣ ራሷን ማስጌጠች፣ በመስኮትም ዘልቃ ትመለከት ነበር ይላል። አሁን ወደ ኤልዛቤል ሞት ስለሚያወሳው ክፍል እንመጣለን። የንግሥቲቷ እናት በፍርሃት ውስጥ ወድቃለች። ረዳት የሌላት በፍርሃት የተዋጠች ሴት ሆናለች። ይህቺ ሴት የነገሥታት ቤተሰብ አባል የሲዶን ንጉሥ ልጅ ነች። በዚያን ወቅት ውብ ከሚባሉት ሴቶች ውስጥ አንዷ ነበረች። አካብና ኤልዛቤል በተጋቡበት ቀን እለቱ በሕዝቡ ዘንድ ያመቱ ታላቅ ቀን ተብሎ ሳይሰየም አልቀረም። ታላላቅ የተባሉ የሁለቱም መንግስታት ሰዎች በበዓሉ ቀን ላይ ተገኝተዋል። የልዑላን ቤተሰቦች የተሰባሰቡበትና የተመነሸነሹበት ቀን ነበር። ሁኔታው ሁሉ ክብርና ማረግ ነበረው። ኤልያስም ቢሆን በበዓሉ ላይ ያየው ስህተት አልነበረም። የሁለቱም አገር ህዝቦች ቀኑን በደስታ አክብረውታል። የሲዮን አጋንንቶችም በዓሉን ሊካፈሉ በስፍራው ተገኝተዋል። በደስታቸውም ዲያብሎስ ይስቅ ነበር። ሆኖም ወዳጆቼ በገነት አዘን ነበር፣ መላእክቶችም ያለቅሱ ነበር። በሰርግ ደወል ምትክ የቀብር ሙሾ ይሰማ ነበር። ስለዚህ ሰርግ በሰማያት የተደረገው ይህ ነው። ኤልዛቤል በታሪክ ውስጥ ሊተኮርባቸው ከሚገባቸው ሴቶች ውስጥ አንዷ ናት። በሰው ላይ ታላቅ ተጽዕኖን ማሳደር የቻለች ሴት ነበረች። ክፉ አድራጎቷና ተጽዕኖዋ በሶስት መንግስታት ላይ በሕይወቷ ዘመን የተንሰራፋ ነበር። በታሪክ ውስጥ መርዛማ ጥላዋን አጥልታ ያለፈች ሴት ብትኖር ይህች ኤልዛቤል ናት። መጽሐፍ ቅዱስ የራእይ መጽሐፍ ላይ እስክትደርሱ ድረስ አንድም ስፍራ ስለዚህች ሴት ሲጠቃቅሳት አንመለከትም። ኤልዛቤል የበዓልን አምልኮ አስተዋወቀች። 450 የበዓልና 400 የአስታሮት ነቢያት ነበሯት። ልብ በሉ፣ ይህቺ ንግሥት ኤልዛቤል ማለት ነው 450 የበዓልና 400 የአስታሮት ነቢያት ነበሯት። ግዴለሽ፣ ጨካኝ፣ ኃይለኛና ክፉ ሴት ነበረች። የእግዚአብሔርን ነቢያትንም በጭካኔ በብዛት አስገድላለች። ከአካብ ጋር ተጋብታ እስራኤልን በገዛችበት ዘመን ሁሉ ከኤልያስ በስተቀር ማንም የተቃወማትና የተቋቋማት አልነበረም። ኃጢአቷም እጅግ የበዛ ነበር። በእርሷም ምክንያት የንጹሕ ሰው ደም በከንቱ ይፈስ ነበር። ማንም ሊቋቋማትና ሊያቆማት አልቻለም። ከዚህ ክፉ ሥራዋ በመጀመሪያ ጊዜ እግዚአብሔር ምንም ሊያደርጋት ያሰበ አይመስልም ነበር። በመጨረሻም የንግሥናዋን ወንጀል መፈጸም ጀመረች። የናቡቴንም ግድያ አዘጋጀች። ግድያ አሰቃቂ፣ አሳዛኝና በተንኮል የተፈጸመ በመሆኑ ሰማያት ዝም ማለት አልቻሉም። የእግዚአብሔር ትዕግሥት ስላለቀ ፍርዱን ያስታውቃት ዘንድ ኤልያስን ላከ። የበቀልና የፍርድም ጊዜ ደረሰ። በመጀመሪያ አክዓብ ተገደለ። የእግዚአብሔር ነቢይ እንዳለውም ደሙን ውሾች ላሱት። አሁን ደግሞ የኤልዛቤል ተራ ሆነ። ይህቺ ሴት አሁን እየተራመደች ደረጃውን በመውጣት በቤቷ በላይኛው ሰገነት ላይ ትገኛለች። በዐይነ ሕሊናችሁ ተመልከቷት። በዚያም ሥጋዋ ለመቃብሯ እስከማይቀር ድረስ ውሾች ሊቀራመቷት ተዘጋጅተውላታል። የአካብንና የእርሱ አሟሟት ሁኔታ ከተነገራት 14 ዓመታት አልፈዋል። ነገር ግን ይደርስብኛል ብላ የእግዚአብሔርን ቃል አንድም ቀን እንኳ አላመነችም። ካለችበትም ስፍራ አልተንቀሳቀሰችም። እግዚአብሔርን ምን አቀች? የአካብ ሞት አጋጣሚ ሊሆን ይችላል ብላ ስላሰበች ከእስራኤል የሚመጣን ወሬ ጠበቀች። በእርሷም ላይ ምንም እንደማይደርስ ገመተች። ታውቃላችሁ፣ በእግዚአብሔር ዘንድ አንድ ሕግ አለ። እርሱም አትሳቱ፣ እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በምትሰፍሩበት መስፈሪያ ተመልሶ ይሰፈርላችኋልና የሚል ነው። ገላትያ ምዕራፍ 6 ቁጥር 7ንና ሉቃስ 6 ቁጥር 38ን ተመልከቱ። ገላትያ ምዕራፍ 6 ቁጥር 7ንና የሉቃስ ወንጌል ምዕራፍ 6 ቁጥር 38ን ይመለከቷል። ወዳጆቼ ኤልዛቤል የንግሥት እናት ነች። እስራኤል ውስጥ ባለው ቤተ መንግሥቷ ውስጥም በድሎት ነው የኖረችው። የዚያስ ፈሪ የሆነው የኤልያስ አስጨናቂ ትንቢት በተሎ አልተፈጸመም። በድንገት ግን ከሰሜን በኩል የሚፈጥን ሰረገላ ይመጣ ጀመር። በቁጣ ይነዳ የነበረው ኢዩ ነው። ሁለት ንጉሶችን ማለትም የይሁዳንና የእስራኤልን ንጉሶች ገድሎ መምጣቱ ነው። በዚያም የገደለው የራሷ ልጅ ኢዮራምን ነው። ምን ታድርግ? ዓይኖቿን ተኳለች፣ ልብሷንም ለባበሰችና በመስኮት ትመለከት ጀመረች። ይህቺ ኩሩ ልዕልት ምንዝር በተሞላው ዐይኗ በቁጣ የሚንበለበለውን ኢዩን በቅፏ ውስጥ ልትጥለው ተመኘች። ይህቺ ሴት የ23 ዓመት የልጅ ልጅ ያላት ሴት ናት። ወጣት ሴት አይደለችም፣ አሮጊትም ናት። ነገር ግን ኢዩን ከፎቁ ላይ ሆና በመስኮት ስትመለከት እርካታ ተሰማት። ኢዩም በበሩ ሲገባ ቁጥር 31ን ተመልከቱ። ጌታውን የገደለ ዘምሪ ሆይ ሰላም ነውን አለችው። አነጋገሯ ኢዩን ለማለዘብና ምክንያቱን ለማወቅ ይመስላል። ከቁጥር 32 እስከ 33 ላይ ደግሞ ይስቲ የተባለውን ወይም ደግሞ እርሱ የመለሰላትን እንመልከት። ፊቱንም ወደ መስኮት አንስቶ ከኔ ጋር ማን ነው አለ። ሁለት ሶስትም ጃንደረቦች ወደ እርሱ ተመለከቱ። እርሱም ወደ ታች ወርውሯት አለ። ወረወሯት፣ ደሟን በግንቡና በፈረሶቹ ላይ ተረጨ፣ ረገጧትም ይላል። ኢዩ በኤልዛቤል ቃል አልተሸነፈም ወዳጆቼ። ያለ ርኅራኄና ምሕረት ነበር ወደ እርሷ የመጣው። ኤልዛቤል ከኢዩ ፊት መሸሽ አልቻለችም። ምንም አይነት ክብር አልሰጣትም። ለጃንደረቦቹ ከፎቁ ላይ ወደ ታች እንዲወረውሯት ትእዛዝ ሰጠ። ጃንደረቦችም ይዞ በመስኮቱ በኩል ወደ ታች ወረወሯት። ደሟን በግንቡ ላይ ተረጨ። ከድንጋይ ጓር እየተጋጨችና እየተላተመች እታች ወርዳ ተፈጠፈጠች። ይህም ሁኔታ አስፈሪ፣ አስደንጋጭና የሚዘገንን ነበር። በተለምዶ እናት ንግሥት በክብር ነበር መያዝ የነበረባት። ቁጥር 34ን አለፍ ብላችሁ ተመልከቱ። በገባም ጊዜ በላ ጠጣም። ከዚያም በኋላ ይቺን የተረገመች ኢዩ የንጉሥ ልጅ ናትና ቅበሯት አለ። እንዴት አድርጎ ነው ኢዩ ይህንን ዘግናኝና አሰቃቂ ድርጊት ፈጽሞ ሊበላና ልቡን ደስ ሊያሰኝ የተቀመጠው? አንዳንድ ሰዎች ሲናገሩ አጋንንት በሰው አምሳል መጥተው ነው ይሉታል። ኢዩ ክፉ፣ ያልታረመና ባልጌ ዋለጌ ወታደር ነው። ያደረገው ነገር ሁሉ ከመጥፎ ፍላጎቱ የተነሳ ነው። የትኛውንም ወንጀል ለመፈጸም የማይሸማቀቅና ወደ ኋላ የማይል ሰው ነው። ብልሹና የተናቀ ነበር። አለፍ ብላችሁ ከቁጥር 35 እስከ 37 ያለውን ስፍራ አንብቡ። ኤልዛቤልን እንዲቀብሩ ኢዩ አገልጋዮቹን በላከ ጊዜ ሬሳውን ውሾች አስቀድመው ተቀራምተዋት አገኙ። ውሾች ታላቅ የሥጋ ግብዣ ነበራቸው። ነገር ግን ወገኖቼ፣ ይህ በመሆኑ ምክንያት በሰማያት ታላቅ ሳቅ አልነበረም። ያዘንም ጊዜ እንዲሁ አልነበረም። ምናልባት በሰማያት በራእይ መጽሐፍ ወደፊት ሊደረገው ስላለው ነገር እንዲህ ተብሎ ይሆናል። ሃሌሉያ! በዝምቷ ምድርን ያጠፋችሁትን ታላቂቱን ጋለሞታ ስለፈረደባት፣ የባሪያዎቹንም ደም ከእጇ ስለተበቀለ፣ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም ያምላካችን ነው ይላል። ራእይ ምዕራፍ 19 ቁጥር 2ን በኋላ ተመልከቱ። አሰቃቂው የኤልዛቤል አሟሟት አትሳቱ፣ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና የሚለውን የገላትያ መልእክት ምዕራፍ 6 ቁጥር 7 ጥቅስን እንደገና ያስታውሰናል። አሁን ወደ ምዕራፍ 10 ደርሰናል። ምዕራፍ 10 በአካብ ቤት ላይ የተሰጠው ፍርድ የገዳይነት ልብ ባለው ኢዩ አማካኝነት ሲቀጥል እናያለን። ይህንን ከቁጥር 1 እስከ 3 ባለው ስፍራ ተመልከቱ። ሁለተኛ ነገሥት ምዕራፍ 10 ከቁጥር 1 እስከ 3 ያለውን በኋላ ተመልከቱ። ኢዩ ለአካብ ልጆች ለእስራኤል ዙፋን ይዋጉ ዘንድ እድልን ሰጣቸው። ከሰባ ልጆች ውስጥም ማንም ኢዩን ለመቋቋም የፈቀደ አልነበረም። ስለዚህ የእስራኤል ሽማግሌዎች የራሳቸውን አንገት ከሰይፍ ስለት ለማዳን ሲሉ ለኢዩ ያላቸውን ታማኝነት ለመግለጽ ሰባውን የአካብን ልጆች ገደሏቸው። ሁለተኛ ነገሥት ምዕራፍ 10 ቁጥር 11ን ተመልከቱ። ኢዩ የይሁዳን ልዑላንን ስለ መጨፍጨፉ የሚያወሳውን ክፍል ደግሞ ከቁጥር 12 እስከ 14 ባለው ስፍራ ላይ ታገኛላችሁ። ኢዩ በአካብ ቤት ላይ የሚያደርገውን ሁሉ ከፈጸመ በኋላ ዙፋኑን ሊወርስ ወደ ሰማርያ እየተጓዘ ነበር። በመንገዱም 42 የይሁዳ ንጉሥ የነበረው የአካዝያስን ልጆች ተገናኘ። ባገኛቸውም ቦታ ገደላቸው። ቁጥር 15ን ልብ በሉ። በዚህ ክፍል መሠረት ኢዩ አሁንም ወደ ሰማርያ እየተጓዘ ነው። በመንገዱም የሬካባን ልጅ ኢዮናዳብን አገኘው። የጠየቀው ጥያቄ ቢኖር ወዳጄ ነ ወይስ ጠላቴ ነ የሚል ነበር። ስፍራውን ተመልከቱ። ቁጥር 15ን በኋላ ኢዮናዳብ በኤርምያስ እንደ ተነገረው ሬካባውያንን በሚል መጠሪያ የታወቀውን ጥብቅ የሆነውን የሃይማኖት ክፍል የመሠረተ ሰው ነው። ይህ ሰው ወገኖቼ፣ ያለ ጥርጥር በሌላ ሰው ላይ ተጽዕኖ ማሳደር የሚችል ጠንካራ ሰው ነው። ከዚሁ ጋር በተያያዘም ኢዩ በአካብ ቤት ላይ ያለውን ተቃውሞ ስለ ደገፈና ከእርሱም ጋር ስለ መተባበር እንዲሁም እርዳታውን ለመስጠት ስለ ወሰነ ከእርሱ ጋር በሰረገላው ላይ ወጣ። ከቁጥር 18 እስከ 19 ባለው ስፍራ ኢዩ የባልን አምልኮ ፈጽሞ ስለማቋረጡ እንመለከታለን። እዩ ያደረገው ቀጣዩ ነገር ቢኖር ለባል ታላቅ አምልኮ እናካሄዳለን በማለት የውሸት ቃል በመናገር የባልን ነቢያት ሁሉ ሰበሰበ። እዩ ባልን ለማክበር ምንም ፍላጎት የለውም። ሁሉም የባል ነቢያት በመጡ ጊዜ ሁሉንም ገደላቸው። የባል መስዋዕት ለራሱ ነቢያት ወጥመድ ሆነባቸው። በቁጥር 29 ላይ እዩ የዮርብዓምን ኃጢአት መከተሉን እንመለከታለን። እዩ የባልን ነቢያት ቢገልም ፊቱን ግን ወደ እግዚአብሔር ነቢያት አልመለሰም። እዩ ኢዮርብዓም ወዳቆመ ወደ ጥጃም ልኮ ፊቱን መለሰ። እዩ ባልንም ሆነ የሲዶናውያንን አምላክ አላመለከም። ነገር ግን ከግብጽ ካመጣው ከወርቅ ጥጃም ልኮ ጋር ተጣመረ። እዩ ፊቱን ወደ ጌታ አልመለሰም። ነገር ግን ለእግዚአብሔር ስለቀና እግዚአብሔር ምድራዊ ሽልማትን ሰጠው። ያም የርሱ ዘር እስከ አራት ትውልድ ድረስ በዙፋን ላይ ተቀመጠ። ቁጥር 30 በኋላን ተመልከቱ። ምንም እንኳን እዩ ጨካኝና አረመኔ ሰው ቢሆንም እግዚአብሔር ስለ ቅናቱ ሳይሸልሙ አላለፈም። እስራኤል በሶርያዊው አዛሄል ተመታች። ይህንንም ደግሞ ከቁጥር 32 እንመለከታለን። እስቲ ላንብብላችሁ። በዚያም ወራት እግዚአብሔር እስራኤልን ይከፋፍላቸው ዘንድ ጀመረ፣ አዛሄልም በእስራኤል ዳርቻ ሁሉ መታቸው ይላል። እዚህ ላይ ምን ይሆን የተደረገው? የሰሜኑ መንግሥት ለምርኮ ለመሄድ እየተዘጋጀ ነው። ካሁን በኋላ መንግስቱ ያሽቆለቆለ በመሄድ በመንኮታኮት ሊፈጸም ያዘገመ ነው። በመጨረሻ ይህ መንግስት ባሶራውያን ለምርኮ ይወሰዳል። ምዕራፉ የሚያበቃው ምዕራፍ 10 ማለቴ ነው፣ እስራኤልን ለ28 ዓመታት በገዛው በኢዩ ሞት ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ጥናታችን በዚሁ ላይ ያበቃል። እግዚአብሔርን ስለዚህ ድንቅ ቃሉ እጅግ አድርገን እናመሰግናለን። እንግዲህ በዚህ ዝማሬ ደናደሩ እግዚአብሔር ይባርካችሁ ይያልን የምንሰናበታችሁ በጌታ ወንድሞቻችሁ ቴክኒሻን
አለማየሁ ዳዊት
እኔም ወንድማችሁ አበበ ከበደ ወርቄ ነኝ። ደናውን
ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።